ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ኦርጋናይዜሽኖችን አይተናል። ብዙ ኮሚኒቲ ስራዎችን ሰርተናል እና ከነሱ ላይ የወሰድኩት ነገር ምን ያህል ህዝቡን ኢንቮልቭ ማድረግ እንዳለብን፣ ለህዝብ የሚሰራ ስራ ላይ ከህዝቡ እንደሆነ አይዲያው መምጣት ያለበት፣ ህዝቡ የራሱ እንደሆነ ማሰብ እንዳለበት የምንሰራው ፕሮጀክት።
ወጣት አፍሪካውያን መሪዎች በየአመቱ የሚሰባሰቡበት የማንዴላ ዋሽንግተን ጉድኝት ጉባኤ ዋሽንግተን ዲሲ ላይ ተካሂዷል። ከዘንድሮ የጉባኤ ተሳታፊ ኢትዮጵያን ጋር አጭር ቆይታ አድርገናል። በምሽቱ ደም ይቀርባል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። የምስልና የድምፅ ቅንብሩን ኤልያስ አስማረ ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። አፍሪካን መሪዎች በየአመቱ የሚሰባሰቡበት የማንዴላ ዋሽንግተን ጉድኝት ጉባኤ ዋሽንግተን ዲሲ ላይ ተካሂዷል። ይሄ ጉባኤ በልዩ ውድድር ውስጥ አልፈው የተመረጡ ወጣቶች በአሜሪካ ከፍተኛ የትምህርት ተቋማት ውስጥ ለሳምንታት የሚዘልቅ የትምህርትና አመራር ስልጠናዎችን ከወሰዱ በኋላ የሚካሄድ የመደምደሚያ መድረክ ነው። ከዘንድሮው የጉባኤ ተሳታፊ ኢትዮጵያን ጋር አጭር ቆይታ አድርገናል። በመቀጠል ይቀርባል። ወጣት አፍሪካዊ መሪዎችን በሚያስተሳስረው የማንዴላ ዋሽንግተን ጉድኝት ጉባኤ ላይ ካገኘናቸው ወጣቶች መካከል አንዷ ኢትዮጵያ ውስጥ በሕክምና ሙያ ላይ የተሰማራችው ዶክተር ህሊና የሐሳብ አስቻለው ናት። ዶክተር ህሊና በሀገሯ ኢትዮጵያ የምታከናውናቸው ህብረተሰብ አጋዥ ተግባራት ፋይዳቸው የላቀ መሆኑን የተመለከተው የመርሃ ግብሩ አሰናጅ ተቋም ወደ 1000 ከሚጠጉት የዘንድሮ ተሳታፊዎች መካከል አንዱ አድርጎ መርጧታል።
ስራዬ ጠቅላላ ሐኪም ነኝ እና የምሰራው አለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ነው። እዛ የምሰራው የጽንስና ማህፀን ክፍል ውስጥ ነው። ከዛ በተጨማሪም አንዳንድ ቦታዎች ላይ እንደ ቮለንቲር ሰራለሁ። አንዱም ምንድነው በሴክሹዋል ፕሮዳክቲቭ ሀልዝ ነው የምሰራው። እሱ ላይ አንዳንዴ ቪዲዮዎችን የኔ ሀልዝ አለ። የኔ ሀልዝ ማለት ዲጂታል ፌምቴክ ካምፓኒ ነው። እዛ ላይ ቪዲዮዎችን ስክሪፕቶችን ፕሮቫይድ አደርጋለሁ እና ደግሞ አንዳንድ ከሰዎች የሚመጡ ጥያቄዎችን እመልሳለሁ ማለት ነው። ሌላ ደግሞ የአምላክ ልጆች ፋውንዴሽን የሚባል ፋውንዴሽን አለ። እሱ ምንድን ነው? ብዙ የሚሰሩበት ዘርፎች አሉ፣ ግን አንዱ የአምላክ ልጆች አራስ ቤት ይባላል። እሱ ለመጀመሪያው 6 ወር አንድ እናት ከልጇ ጋር ልጇን እያጠባች አዲስ እናት የአራስ ጊዜዋን 6ቱን ወር እዛ ውስጥ እየቆየች እንዲሁም የተለያዩ ድጋፎች የስሞል ቢዝነስ ትሬኒንግ ሊሆን ይችላል፣ የተለያዩ ነገሮች እዛ ምንድን ማድረገው እኔ ለህፃናቶቹና ለእናቶቹ ሜዲካል ቼክአፕ እሰጣለሁ እና አንዳንድ ነገሮችን ምክር እሰጣለሁ ማለት ነው።
ለ6 ሳምንታት ያክል በቆየችበት የሉዚያና ስቴትስ ዩኒቨርሲቲ ውስጥ በአመራርና በህብረተሰባዊ ተሳትፎ ዘርፍ ላይ ልዩ ስልጠና እድል ያገኘችው ዶክተር ህሊና በከፍተኛ ትምህርት ተቋም ውስጥ የነበራትን ቆይታ ጠቀሜታ እንዲት አስረዳለች።
ሊደር ማለት ምን ማለት ነው የሚለውን ነገር በጣም አውቂበታለሁ። እኔ ምን አይነት ሊደር ነኝ፣ ምንድን ነው የኔ ስትሬንግዝ እና ዊክነስ የሚለውንም እንዳቃርጎኛል። እዛ በመቆየቴ ኦርጋናይዜሽን ውስጥ ብገባ ምን አይነት ስትራክቸር ነው የምፈልገው፣ እኔ የምፈልገው ምን አይነት ስትራክቸር ነው የሚለውን አውቂበታለሁ። ሌላ ደግሞ በጣም ብዙ ኦርጋናይዜሽኖችን አይተናል፣ ብዙ ኮሚኒቲ ስራዎችን ሰርተናል እና ከነሱ ላይ የወሰድኩት ነገር ምን ያህል ህዝቡን ኢንቮልቭ ማድረግ እንዳለብን፣ ለህዝብ የሚሰራ ስራ ላይ ከህዝቡ እንደሆነ አይዲያው መምጣት ያለበት፣ ህዝቡ የራሱ እንደሆነ ማሰብ እንዳለበት የምንሰራው ፕሮጀክት። አንድ ሰው የሆነ ፕሮጀክት ሲሰራ ሄዶ እናንተን እነዚህን ለማሰልጠን ነው ቢላቸው ያ ሰው ለእነሱ ፋሚሊየር ስላልሆነ አክሰፕታንስ ሬቱ ቀስ ይቀንሳል። ስለዚህ እንዴት ነው ከህዝቡ ጀምረን የሆነ ፕሮብለምን ፈተን ተመልሰን ለህዝቡ ሪስፖንስ የምንሰጠው የሚለውን ነገር ነው የተማርኩበት። ለእኔ በጣም ቫሉዌብል ነበረ።
ከስልጠናው ጎን ለጎን ከሌሎች የአፍሪካውያን ወጣቶች ጋር ሀሳብ ለመለዋወጥ እድል ያገኘችው የዶክተር ህሊና የቤት ስራ ታዲያ ዩናይትድ ስቴትስ ውስጥ ያገኘችውን እውቀትና ልምድ ወደ ሀገሯ በምትመለስበት ጊዜ ለቁም ነገር ማብቃት ይሆናል።
አንዱ ፕሮጀክት ምንድን ነው የሴክሹዋል ፕሮዳክቲቭ ሄልዝ እንትን ለመስጠት ነው። ማለት ኤጁኬሽኑን ለመስጠት እስፔሻሊ ለወጣቶች ዩኒቨርሲቲ ውስጥ ላሉ ወጣቶች ይህንን ለመስጠት ነው ይሄን ኤጁኬሽን ለመስጠት። ስለዚህ ዩኒቨርሲቲዎች ውስጥ እዛው ውስጥ ባሉበት እዛው ክፍላቸው ውስጥ ሆነው ብዙ ጊዜ ቅዳሜ ክፍት ነው የሚሆኑት እነሱን በመጠቀም ለነሱ ምክሮችን ለመስጠት እንዲያቆ ለማድረግና ያው ብዙ እንዴት አድርገው ናቪጌት እንደሚያደርጉ እነዚህ ነገሮች ለነሱ ለማሳየት ነው።
በአሶሳ ዩኒቨርሲቲ ውስጥ የህግ መምህር እንዲሁም የዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ኃላፊ የሆነው ሰለሞን ኢቴንሳ ደግሞ ለሳምንታት በፔንሳልቬኒያ ግዛት ውስጥ በሚገኘው ድራክሰል ዩኒቨርሲቲ ቆይታ አድርጓል። ስለነበረው ቆይታ ሀሳቡን አጋርቶናል።
እኔ የተመደብኩት በሲቪክ ኤንጌጅመንት በሚባል ትራክ ነው። ሲቪክ ኤንጌጅመንት ቤዚካሊ ምንድነው? እንዴት የተቋማት የመንግስት ተቋማት ከሲቪክ ማህበራት ጋር በጥምረት በመስራት የማህበረሰቡን ኑሮ ማሻሻል ይችላሉ የሚለው ነውና በቆይታዬ የአሜሪካ ተቋማት የሲቪክ ማህበራት እንዴት ከመንግስት ጋር በጥምረት እንደሚሰሩ በደንብ አይቻለሁ። የነበርኩበት ዩኒቨርሲቲ እንዴት ከማህበረሰቡ ጋር በጥምረት እየሰራ እንደሆነ ከዛም ባሻገር የተለያዩ ተቋማትን የማየት እድል አግኝተናልና ጥሩ ተሞክሮ ነው። ከዛም ባሻገር በክፍልም ምንማራቸው የአመራር ክህሎት ምናሳድግበት የሚሰጡ ክፍሎች ወይም ደግሞ ኮርሶች ነበሩ። እሱንም ስንወስድ ነበረ። ጥሩ የአቅም ግንባታ ስልጠና ነው ብዬ ነው ማየው።
አቤኒዘር ፈለቀ ኒውዮርክ በሚገኘው ሲራኩዝ ዩኒቨርሲቲ ውስጥ በህዝብ አስተዳደር ዘርፍ ከበቁ ባለሙያዎች ስልጠና ሲያገኝ ቆየ ሌላኛው ኢትዮጵያዊ ነው። በዩኒቨርሲቲው ከተመደቡት መካከል በአነቃቂ የአደባባይ ንግግር ውድድር ዘርፍም አሸናፊ ሆኗል።
ንግግሩን ከማሸነፌም በላይ ሀገሬን ሪፕሬዘንት ማድረጌ በጣም ደስ ብሎኛል። ምክንያቱም ከኢትዮጵያ ነው ብቻ ነበርኩ ይህንን ንግግር የኢግናይት ቶክ ያደረግኩት። ስለዚህ ያው ንግግሬ ፎከስ አድርጎ የነበረው እንደ ወጣት ጀነሬሽን ራሳችን ነገሮችን በራሳችን እጅ ይዘን ስቴፕ አፕ ማድረግ እንዳለብን እና የሚያስፈልገውን ሳክሪፋይስ ማድረግ እንዳለብን ለውጥ ማምጣት ከፈለግን። ብዙ ጊዜ ቁጭ ብለን ብዙ ነገሮችን እንወቅሳለን፣ ግን ራሳችን ደግሞ እንደ ሊደር ስቴፕ አፕ አድርገን የራሳችን ደግሞ ኮንትሪቢሽን ማምጣት ስላለብን እዛ ላይ ፎከስ ያደረገ ነበር።
ኢትዮጵያ ውስጥ በህዝብ ግንኙነትና ልዩ ስልት አማካሪነት የሚያገለግለው አቤኒዘር ታላላቅ የአሜሪካ መሪዎች ሳይቀሩ በአንድ ወቅት ተማሪ የነበሩበት ከፍተኛ የትምህርት ተቋም ውስጥ ያሳለፋቸው ሳምንታት በነባር እውቀትና ልምዱ ላይ ስለጨመሩት መልካም ነገር ቀጣዩን ብሏል።
በጣም ኮርስ አሰጣጡ፣ ኦርጋናይዜሽኑ በጣም አይኔን የከፈቱ ናቸው። ስፔሻሊ ስለ ሊደርሽፕ ስናወራ ብዙ የሊደርሽፕ ብዙ ስኮፖች አሉት። አንደኛው ኤቲካል ሊደርሽፕ ነው። ኤቲካል ሊደርሽፕ ላይ ጋቨርነንስ ላይ እና ፖሊሲ እና አናሊሲስ እና ዲሲዥን ሜኪንግ ላይ በጣም ብዙ ጥሩ የሆኑ ግብዓቶች አግኝቼበታለሁ፣ ኮኔክሽን ፈጥሬበታለሁ።
ዘንድሮ በመርሃ ግብር ውስጥ ከታቀፉ ከ20 በላይ ኢትዮጵያን መካከል አንዱ የሆነው አቤኒዘር የመጪ ዘመን ህልሙ በዘርፉ ውስጥ ለጥቅም የዋለው ዘመናዊ አሰራሮችን በተሰማራበት መስክ በሀገሩ ምድር ላይ መተግበር መሆኑን ነግሮናል።
አሁን ብዙ በአገር አቀፍ ደረጃ በመንግስት የሚተላለፉ ብዙ ፖሊሲዎች አሉ፣ ግን እነዚህ ፖሊሲዎች እንደ ፖሊሲ አቀራረጻቸው ጠንካራ ቢሆኑ መሬት ላይ ግን ሲተገበሩ በጣም ብዙ ቻሌንጆች አሉ እንደሚታወቀው። ስለዚህ አንደኛው ትልቁ ደግሞ እሱ ከእነዚህ ይህን ፖሊሲ ለማስፈጸም የተመደቡ ባለድርሻ አካላት ጋር ያለው ግንኙነትና ያለው አሰራር ላይ ለውጦችን ማምጣት ያስፈልጋል ማለት ነው። ስለዚህ እንዴት ነው አንድን ነገር በተለይ ለህብረተሰቡ የሚጠቅም ፖሊሲ በሚወርድበት ጊዜ እንዴት ነው ቶሎ እና በቅንጅት በሁሉም የሀገሪቱ ክፍል እንዴት ነው ማስፈጸም የሚቻለው የሚለው ነበር የኔ ፎከስ ፕሮጀክት ማለት ነው። ስለዚህ እዛ ላይ ከሲራኪውስ ዩኒቨርሲቲ የነበሩ በዚህ ላይ በጣም ብዙ ዓመት ልምድ ያላቸው ፕሮፌሰሮች ጋር ሜንቶር አድርገውኝ ከፎከስ ፕሮጀክቱ ላይ ሰርቻለሁ ማለት ነው። ስለዚህ ያንን ወደ አገሬ ስመለስ ባለሁበት ፊልድ እና በምሰራባቸው ባለባቸው ድርጅቶች ላይ ይሄንን ተግባራዊ አድርጌ የተሻለ ለውጥ ለማምጣት ነው ማስበው ማለት ነው።
የማንዴላ ዋሽንግተን ፌሎውሺፕ ወይንም ጉድኝት ጉባኤ 10ኛ አመቱን ዘንድሮ ላይ የደፈነውና በአሜሪካ ውጭ ጉዳይ መስሪያ ቤት ስር የተዘረጋው የወጣት አፍሪካውያን መሪዎች የትስስር ተነሳሽነት አካል ነው። በዚህ መርሃ ግብር ውስጥ በአካል ዩናይትድ ስቴትስ ተገኝተው ትምህርትና ስልጠና ከወሰዱ በሺዎች የሚቆጠሩ ወጣቶች በተጨማሪ ግማሽ ሚሊዮን በላይ አፍሪካውያን ወጣቶች በየቀጠናው በተዋቀሩ የትስስር መረቦች አማካኝነት ተጠቃሚ እንደሆኑ በመድረኩ ተወስቷል። ለአሜሪካ ድምፅ ሀብታሙ ስዩም። የተባበሩት መንግስታት ድርጅት የቅርብ ጊዜ አሃዛዊ መረጃዎች እንዳመለከቱት በማላዊ ከ15 በመቶ በላይ የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ህጻናት አሳዳጊ አልባ ናቸው። ይህም በከፊል በኤችአይቪ ኤድስ የሚሞቱ ሰዎች ቁጥር በከፍተኛ ቁጥር በመጨመሩ ሲሆን ዞይ ፋውንዴሽን የተባለ ገባሪ ሰናይ ቡድን ለአደጋ የተጋለጡትን ህጻናት የወደፊት እጣ ለማቃናት ያለ መጥረት ይዟል። ቺዌምባ ፓዳዌ በማላዊ ሊሎንግዌ ከሚገኘው የንዶዲ መንደር ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው አቀናብሮታል።
ዞይ በማላዊ ንንዶዳይ መንደር ያለ ከመቶ በላይ ወላጅ አልባ ህጻናትና ሌሎች ለአደጋ ተጋላጭ የሆኑ ህጻናትን አስጠልሎ በመርዳት ላይ የሚገኝ ተቋም ነው። የ28 ዓመቷ መምህርት ሰሙዋኒ ቺሊንጋ ከመደበኛ ስራዋ ባሻገር ህጻናትን ለመርዳት በማሰብ በሴት ልጇ ስም የሰየመችውን ድርጅት አቋቋመች።
በርካታ ማደሪያ የሌላቸው ወላጅ አልባ ህጻናት የገጠማቸውን ችግር በማየት ነው ተቋሙን ያቋቋምኩት። ባጭሩም እነሱን ለመንከባከብና ፍላጎታቸውን ለማሟላት የታለመ ነው።
ቺሊንጋ አያይዛም ተቋሙ ህጻናቱ በኋለኛው የህይወት ዘመናቸው ለስኬት እንዲበቁ የሚያስፈልጓቸውን ነገሮች በመስጠት የሚያግዛቸው መሆኑን ታስረዳለች።
ትምህርት፣ ምግብ፣ መጠለያ እንዲሁም መንፈሳቸውን የሚያበረታ እገዛ ብሎም እንደ እርሻ፣ የልብስ ስፌት፣ አናጺነትን የመሳሰሉ ሌሎች ሙያዎች እና ስልጠናዎችንም በመስጠት ላይ እንገኛለን።
እንደ ኒዩማ ባንዳ ያሉ አንዳንድ የማህበረሰቡ አባላት የሆኑ መምህራንም በአሁኑ ወቅት ወላጅ አልባ ህጻናቱ በሚረዱበት በዚህ ትምህርት ቤት በመገኘት ነጻ የማስተማር አገልግሎት ይሰጣሉ።
አብዛኞቹ እነዚህ ተማሪዎች ከዚህ ቀደም ትምህርት ቤት የመሄድ እድል ያላገኙ በመሆናቸው በዚህ እድል ተጠቃሚ ለመሆን ችለዋል። አብዛኞቹም የጎዳና ተዳዳሪ ህጻናት በመሆናቸው ለትምህርት ቤት የሚያውሉት ገንዘብ የሚያገኙበት መንገድ የላቸውም። በመሆኑም ይሄ ጥረት ግዙፍ አዎንታዊ ተጽዕኖ ሊያሳድር ችሏል። እናም አብዛኞቹ አሁን ወደ ትምህርት ቤት መሄድ ችለዋል።
የ14 ዓመቷ ታዳጊ ጁዲት ዲዞንዚ በወላጅ አልባ ህጻናት ማቆያ ውስጥ ከሚገኙት ልጆች አንዷ ስትሆን ተቋሙ በህይወቷ ወሳኝ ለውጥ ማምጣቱን ትናገራለች።
መጀመሪያ የማርፍበት ቦታ አልነበረኝም፣ የሚንከባከበኝም አልነበረም። እናም ቴምዋኒን ሳገኝ ህይወቴ በእጅጉ ተለወጠ። ለትምህርት ቤት የሚያስፈልገኝን ክፍያ ትከፍልልኛለች፣ ለኑሮ የሚያስፈልጉኝን በርካታ ነገሮችም ታሟላልኛለች።
እንደ ማዳሊቶ ቺዱሙ ባይሎ ያሉ የህፃናት መብት ተሟጋቾችን በበኩላቸው ተቋሙ የሚሰራውን ስራ ደግፈው ነገር ግን መንግስትን በፊናው እዚህ ውስጥ ሊጫወት የሚገባው ሚና አለ ይላሉ።
ጥያቄው ዘላቂ መፍትሄ የማምጣት ጉዳይ ነው። ምክንያቱም እነዚህ መፍትሄ ለማምጣት የሚያግዙ ጥረቶች ዘላቂ መሆናቸውን የሚያረጋግጡ መመሪያዎች መስጠት ያለበት መንግስት በመሆኑ ነው። የትኛውም ድርጅት ይህንን ለማድረግ ከወሰነና በመጨረሻው የመዘጋት እጣ ከገጠመውም በመንግስትም ሆነ በአጠቃላይ በሀገሪቱ ላይ ችግር ሊፈጥር ይችላል።
በማላዊ የሚገኙ አብዛኞቹ የህጻናት ማሳደጊያዎች የመንግስት እገዛ የሚሰጣቸው የግል ተቋማት ናቸው። እናም እንደ መንግስቱ ገለጣ የወላጅ አልባ ህጻናት ተንከባካቢ ተቋማቱን ስራ ከፍ ባለ ደረጃ ነው የሚመዝናቸው። ጀስቲን ሃሜራ የህጻናት ጉዳዮች መስሪያ ቤት ምክትል ዲሬክተር ናቸው።
institutions which are caring for children.
እንደ ህነት ህጻናትን የሚንከባከቡ ተቋማት የሚያስፈልጋቸውን የማህበራዊ ጉዳይ ሰራተኛ በመቅጠር ሚኒስትሩ አብዛኛውን ጊዜ ህጻናትን ለመንከባከብና ጥበቃ ለማድረግ የተሰማሩ ተቋማት እንዲኖራቸው የሚጠይቀውን ተግባር በቀላሉ መወጣት ይቻላቸዋል።
ሺሊንጋ በበኩሏ እርሷን የመሰሉ በማላዊ ወላጅ አልባ ህጻናት ወደፊት ብሩህ ተስፋ ላይ የሚሰሩ ተቋማትና ወጥኖች በርክተው ማየት እንደምትመኝ ተናግራለች።
በዩናይትድ ስቴትስ ኤሮስፔስ ኩባንያና በደቡብ አፍሪካ የሳይንስ ተቋማት ትብብር የተዘጋጀ የጠፈር ምርምር መርሃ ግብር ኢትዮጵያ ውስጥ ተከናውኗል። ከዚህ ጋር የተያያዘውን ዘገባ ደግሞ ቆንጅታዬ ታሰማናለች።
ከኢትዮጵያ፣ ከናይጄሪያ እና ከታንዛኒያ ትምህርት ቤቶች የተውጣጡ ወደ 300 የሚሆኑ ተማሪዎች Pathway to Space የጠፈር ጎዳና በሚል ርዕስ በተዘጋጀ ለአምስት ወራት የዘለቀ የትምህርት መርሃ ግብር ተካፍለው ተመርቀዋል። ይህንን የጽንሰ ሐሳብና የተግባር ስልጠና ቅይጥ መርሃ ግብር ያዘጋጀው የቦይንግ ኩባንያ የአፍሪካ ስራ አስኪያጅ የሆኑት አቶ ሄኖክ ተፈራሻውል በሰጡት ቃል አፍሪካ ውስጥ በሚካሄድ እንዲህ ያለ የጠፈር ምርምር ትምህርት መርሃ ግብር በመካፈሌ ኩራት ይሰማኛል ብለዋል።
This is a sector that will has the potential of transforming
ይህ አፍሪካን ለመቀየር የሚችል ዘርፍ ነው። እንደ ኢትዮጵያ፣ ናይጄሪያ እና ታንዛኒያ ከመሳሰሉ የጠፈር ፕሮግራሞች ከጀመሩ ሀገሮች ጋር አብረን ለመስራት በመቻላችን ደስ ብሎናል።
በመርሃ ግብሩ ከወንዶች እኩል ቁጥር ያላቸው ሴት ተማሪዎች እንዲካፈሉ የተደረገ መሆኑን የገለጡት የቦይንጉ የአፍሪካ ስራ አስኪያጅ ወደፊትም ይህው አሰራር እንደሚቀጥል አመልክተዋል።
And of course in this
በዚህ ዘርፍ የሚሳተፉ ሴት ተማሪዎች ቁጥር ከወንዶች በእጅጉ ያነሰ በመሆኑ ሴት ተማሪዎችን በመርሃ ግብሩ ማሳተፍ በጣም አስፈላጊ ነው።
ህሊና ሙልጌታና ሌሎችም በዚህ መርሃ ግብር የተካፈሉት ልጃገረዶች አብዝተው እንደወደዱት ገልጠው ሌላም መሰል እድል ለማግኘት እንደሚጓጉ አመልክተዋል። ከአሁን ቀደም በሌሎች ፕሮግራሞች ተካፍዬ ያውቃለሁ ያለችው ሊና ሙልጌታ ነገር ግን እንደዚህኛው የወደድኩት የለም። ምክንያቱም በዚህ ፕሮግራም በንድፈ ሐሳብ ደረጃ ያገኘሁትን እውቀት ስራ ላይ እንዳውል ረድቶኛል ብላለች። በጠፈር ምህንድስና ዘርፍና በሌሎችም የጠፈር ሳይንስ መስኮች ያለኝን እውቀት አዳብሮልኛል ስትልም አክላለች። ኢትዮጵያውያኑ ተማሪዎች ባለፈው ሐምሌ 3 ቀን ምረቃቸውን ያከበሩ ሲሆን ታንዛኒያውያኑና ናይጄሪያውያኑ ተማሪዎች ደግሞ የፊታችን ቅዳሜ ይመረቃሉ ተብሏል። ይህንን የትምህርት መርሃ ግብር የወጠነው በእንግሊዝኛ የምህጻር መጠሪያው ፋሴሳ የተባለው መጪዎቹ የአፍሪካ የጠፈር አሳሾች የሳይንስ የቴክኖሎጂ የምህንድስናና የሂሳብ አካዳሚ የተባለው የደቡብ አፍሪካ ተቋም ነው። ቦይንግና ፋሴሳ መርሃ ግብሩን በሌሎች የአፍሪካ ሀገሮችም ለማስፋፋት እቅድ እንዳላቸው ገልጸዋል። እንደ አውሮፓውያን የዘመን አቆጣጠር በሚቀጥለው 2025 ደግሞ በአካልም በኢንተርኔት ማማካይነት ስልጠናውን ለመስጠት እቅድ እንዳለ አመልክተዋል።
ቆንጅትና አመሰግናለሁ። ሙያሎጂ መሰረቱን በይነ መረብ ላይ ያደረገ የትምህርት ተቋም ነው። ተቋሙ ወጣቶች ቢያውቋቸው ያተረፉባቸዋል ያላቸውን ሙያዊ ክህሎቶች በቀልብ ሳቢ ምስሎች እያደራጀ ያቀርባል። ከዋና ስራ አስኪያጁ ጋር ያደረግነው ቆይታ በመቀጠል ይቀርባል።
ከልጅነት ጀምሮ ሶፍትዌር ኢንጂነሪንግ ምን ትልቅ ህልም ነበረኝ።
ምስክር አዳነ እባላለሁ። የሙያሎጂ ዲጂታል ሰርቪስ ስራ አስኪያጅ ነኝ። ሙያሎጂ የሚሰራው ስኪል ዴቨሎፕመንት ላይ ነው። ኢትዮጵያ ውስጥ ወይም ደግሞ ከኢትዮጵያም ውጭ መሆን ይችላል። ነገር ግን በተለያዩ ትምህርት የተለያዩ ስራ ዘርፎች ላይ ወይም ስኪል ቤዝድ የሆኑ ትምህርቶችን በኦንላይን ቀርጸን ካሪኩለሙን አዘጋጅተን ፕሮዲውስ አድርገን ማርኬት አድርገን ለተጠቃሚዎች እናደርሳለን። ሙያሎጂ አብዛኛውን ኮርሶቻችን የምንሰጣቸው ኦንላይን ነው ሁሉ ማለት ይቻላል። አንዳንዴም ወይም ደግሞ ፕሪሪከርድድ የሆኑ ቪዲዮዎች አለ። ራሳቸውና ኳሊቲያቸውን የጠበቁ አሉ። ጥሩ አስተማሪዎች አሉን። አስተማሪዎቻችን ከዚህ በፊት ስራው ዓለም ላይ ኤክስፒሪየንስ ያላቸው ቢያንስ ከአምስት ዓመት እስከ አስር ዓመት በላይ የሰሩ ሙያውን የሚያውቁ እንዲሁም ደግሞ በማህበረሰቡ ደግሞ ተቀባይነት ያላቸው አሪያ መሆን የሚችሉ ኢንስትራክተሮችን መርጠን ከእነሱ ጋር በጋራ በመሆን እነዚህ ኢትዮጵያ ውስጥ ሊሰሩ ይችላሉ ወይም ደግሞ ወጣቱን ማህበረሰብ ወይም ተምሮ በቀላል ወደ ስራ መለወጥ ይችላሉ በእነምነሳቸው ኮርስ መርጠን የሚሰጥበት ፕላትፎርም ነው። ሙያሎጂ.com ይሰኛል።
በጣም አመሰግናለሁ ምስክር። ይሄ ሙያሎጂ የተሰኘውን የተለያዩ ትምህርቶች በልዩ ሁኔታ ተደራጅተው የሚቀርቡበትን አውታር ለመመስረት ምክንያት የሆናችሁ ጉዳይ ምንድን ነው የሚለውን እስቲ በመጀመሪያ አስረዳን።
እንግዲህ ይህን ስንጀምር አሁን ኦልሞስት አንድ ዓመት አልፎናል። ከመጀመራችን በፊት እኛ እንደ ባክግራውንዳችን የሶፍትዌር ዴቨሎፕመንት ካምፓኒ አለን እና እዛ ሶፍትዌር ዴቨሎፕመንት ካምፓኒ ላይ የተለያዩ ሰዎች ይመጣሉ ከዩኒቨርሲቲ ተመረቁ። ግን ሪያሊቲ ወርልድ ላይ ግን ሲገቡ ግን የሚሰሩ ስራና የተማሩ ስራ አይገናኝም። ስለዚህ እኛ በራሳችን ስሞል የሆነች ትሬኒንግ ነገሮችን እንሰጣቸው ነበር። ወይም ደግሞ ከኦልሞስት ጆብ ፕሌስመንት ከመግባታቸው በፊት ስሞል የሆነ ስለ ጆብ ኦሪንቴሽን፣ ኦንቦርዲንግ እንደዚህ እንሰጣቸው ነበር። በኋላ ላይ ግን ይህንን ስናየው ለካ ይሄ ነገር ያለው ሶፍትዌር ላይ ወይም ደግሞ ቴክኖሎጂ ላይ ብቻ አይደለም፣ ኦልሞስት ሁሉም ፊልድ ላይ አንድ ሰው ተመርቆ ከወጣ በኋላ ወደ ስራ ዓለሙ ሲገባ ይሄ ነገሮች እውቀት ያስፈልጉ ወይም ደግሞ ሪል ስኪሎች ያስፈልገዋል ማለት ነው። ስለዚህ ስናየው ዩኒቨርሲቲ ከምንማረው የበለጠ ደግሞ ሪያሊቲ ወርልድ ላይ ደግሞ የሚያስተምረን ወይም ደግሞ በስራ ዓለም የምናገኛቸው ኤክስፒሪየንሶች ትልቅ ናቸው ብለን አሰብን። ሶ ኋይናት ይህንን ነገር ከሶፍትዌሩ ወጣ አድርገን ብናስብ ብለን ከፓርትነሮቻችን ጋር አወራን። የዚህን ሰዓት ላይ ኢትዮጵያ ውስጥ ደግሞ የሚገኙ ብዙ ትምህርቶች አሉ ወይም ደግሞ ሪሊ አንድ ሰው በቀላሉ የትም ቦታ መሄድ ሳይጠበቅበት በቀላሉ ከፍሎ መማር የሚችላቸው ኮርሶች እነማን ናቸው ብለን አሰብን። ስናስባቸው ኦልሞስት ወደ 250 በላይ የትምህርት ዘርፎችን በኦንላይን ሰዎች የትም ቦታ ሳይሄዱ ቤታቸው ቁጭ ብለው በሚገባቸው ቋንቋ በአማርኛ ወይም ኤኒ ቋንቋ አዳብ ተደርጎ ሊሆን ይችላል መማር ይችላሉ ብለን አሰብን። ስለዚህ ለምንድን ይህን ማንጀመረው አለን ሲስተሙ ላይ ባክግራውንዳችን ነበር። እሱን ሰራን፣ ከኢንስትራክተሮቻችን ጋር አወራን፣ መረጠን፣ ከእነሱ ጋር ፕሮዳክሽን ሰራን፣ ዜን ለቀቅን ማለት ነው። የዚህን ስራ ላይ ማለት ብዙ ሰው ይህን ነገር በቀላሉ መጠቀም እንደሚችል ማየት ችለናል ማለት ነው።
ሞያሎጂ በአሁኑ ሰዓት በየትኞቹ የትምህርት ዘርፎች ነው ስልጠናዎችን እየሰጠ የሚገኘው? ስልጠናውን የሚሰጡ ሰዎችን፣ መምህራኖችን የምትመርጡበት መስፈርት አላችሁ ወይ?
ሞያሎጂ የሚሰጣቸው የትምህርት ዘርፎች ነን አካደሚክ የሆኑ ማለትም ከቀለም ትምህርት የተለዩ የሞያ ወይም ደግሞ እንደ ስሙ ሞያ ማለት ሞያሎጂ ማለት ስሙ ሞያ ወይም ስኪል የምንለው ሲሆን ሎጂ ወይም ስተዲ እንደማለት እንደማጥናት ነው። ስለዚህ ከቀለም ትምህርቶች ውጭ በቀላሉ ሰዎች መማር የሚችሉት አንዳንዴ አሰበነው ከሆነ ብዙዎቻችን ስራ ላይ ለምለም ላይ የምንሰራው ነገር ከተባርበት የተለየ ነው። የተለየ በፊልድ ነው። ኢቭን ያጠናነው ሌላ ነው፣ የምንሰራበት ሌላ ነው። ኢቭን የተማርንበት ፊልድ ላይ እንኳን የምንሰራ ኤክስፒሪየንስ የምናደጉ ግን ሌላ ነው ማለት ነው። ልክ በዚህ ምክንያት ትምህርቶቻችን የምንሰጠው ሪል ወርልድ ላይ ኢምፓክት የሚያመጡ ወይም ደግሞ በቀላሉ በአምስት በስድስት በአስር ሰዓት ውስጥ ባለ ጊዜ ውስጥ ተምረው ራሳቸው ፕራክቲስ አድርገው መቀየር የሚችሉበትን ኮርሶች ላይ ነው የምንሰጠው ማለት ነው። ከመምህራኖቹ አንጻር ደግሞ መምህራኖቹ ሞያሎጂ ዶትኮም ላይም ገብተው ማየት ይቻላል። አብዛኞቹ መምህራኖች ሚኒመም ከአምስት ከአስር ዓመት ኤክስፒሪየንስ ያላቸው በማህበረሰቡ ላይ ኢምፓክት ማምጣት የሚችሉ ሪድ ወርድ ላይ ደግሞ ኤክስፒሪየንሳቸውን ቼክ አድርገን ያመጣ ናቸው ማለት ነው። እነሱም ደግሞ ፈቃደኛ ሆነው ለኔክስት ጄኔሬሽን እስፔሻሊ የእኛ ተጠቃሚዎች ወይ ደግሞ የእኛ ተማሪዎች በአማርኛ ቋንቋ መማር የሚፈልጉ ወጣቶች የሆኑ ታዳጊዎች የሆኑ ራሳቸውና ህይወታቸውን መቀየር የሚፈልጉ ናቸው አብዛኛው ሰዎች። እነዚህ ሰዎች ደግሞ የሚፈልጉት ነገር ደግሞ ምንድነው? ኢንስፓየር መደረግ ይፈልጋሉ። የመጀመሪያው ነገር አንዳንዴ ትምህርት ቤት ወይም ደግሞ ዩኒቨርሲቲ ውስጥ ሆነን ስንማር ብዙ ጊዜ ትምህርቱ ላይ ትኩረት የማንሰጠው ተመርቄ ምን ሆናለሁ፣ ተመርቄ ምን አድርጋለሁ፣ ማንን እመስላለሁ የሚባል ነገር ቪዥን አይሰጠንም ማለት ነው። እነዚህ ሰዎች ግን ሪል ወርልድ ላይ ስራ ሰርተው ተለውጠው ተቀየሩ ያሉ ሰዎች ናቸው። ስለዚህ ከነሱ ኢንስፓየር ማድረግ እችላለሁ። እንዲሁም ደግሞ ያለፉበትን ደግሞ ሾርት ጆርኒዎችን በቀላሉ በዚች ሀሳብ በዚች ኮርስ ላይ ማግኘት እንችላለን ማለት እና የመረጥናባቸው በቃ ለማህበረሰቡ ኢንስፓይርን ማድረግ የሚችሉ ታማኝ የሆኑ እውቀት ያላቸው እና ለኔክስት ጀኔሬሽን ደግሞ መለወጥ የሚፈልጉ አብዛኛው ሰዎች እውነት ለመናገር ከፋይናንሱ ወይም ደግሞ ካለው ፕላትፎርም ላይ ከሚገኘው ነገር በላይ ትልቅ ነገር የሚፈልጉት ነገር ምንድን ነው? ወጣቶች የነሱን ከነሱ ኤክስፒሪንስ ተለምረው ተለውጠው ማየት ነው እና እሱ ላይ ትኩረት የሚያደርጉ ኢንስትራክተሮችን የመረጥ ነው ማለት ነው።
ይህንን የትምህርት አውታር የጀመራችሁት እንደ ሌሎች ሀገራት እጅግ የሰፋ የኢንተርኔት ትስስር በሌለባት ሀገር ነው። እንዲሁም ደግሞ መደበኛ የትምህርት አሰጣጥ የራሱን አሻራ በተወባት የኦንላይን ወይንም ደግሞ ኢንተርኔትን መሰረት ያደረገው የትምህርት አሰጣጥ ገና እያበበ በሚገኝባት ሀገር ነው እና ይህንን በምታከናውኑበት ጊዜ የገጠሟችሁ አበይት ተግዳሮቶች፣ ፈተናዎች ምን ነበሩ?
እንደ ትልቅ ተግዳሮት ባናይም አንተ እንደጠቀስከው የመጀመሪያው የአዌርነስ እጥረት አለ። ሰዎች በቀላሉ ኦንላይን ላይ መማር እንችላለን የሚባለው እምነት እስካሁን ድረስ በደንብ አለ ብለን አንጠብቅም። ያንም ለማድረግ ብዙ ትጋት ጠይቃል፣ ማስታወቅ ጠይቃል ማለት ነው። አብዛኛው የተለመደው በፊዚካል ተገኝቶ አስተማሪና ተማሪ አንድ ላይ ቁጭ ብሎ መማር ያለበት ነው የሚሆነው ማለት ነው። ነገር ግን እንደ አጋጣሚ የኮቪድ ያመጣው አንድ በጎ ጎንም ብንለው ሰዎች በቀላሉ በኢንተርኔትና በሞባይላቸው ላይ ሆነው ኮሚኒኬት ማድረግ አንዱ ካለበት ሌላ ክፍለ ሀገር ሌላኛው ክፍለ ሀገር ጋር በቀላሉ ማውራት የሚችልበት ስራዎችም ትምህርቶችም በኦንላይን መካሄድ ይችላል የሚባሉትን ነገሮችን አትሊስት በትንሹ ቢሆን አሳይቶናል። ያንን ተንተርሶ አሁን ሰዎች የተወሰነ አዌርነስ አላቸው፣ ግን ስቲል በጣም ገና ገና ነን ማለት እንችላለን እሱ ላይ። እንዲሁም ከኢትዮ ቴሌኮም ወይም ደግሞ ከቴሌኮሙኒኬሽን አንጻር ደግሞ አሁን የተሻለ ደረጃ ከበፊቱ ብለን እናስባለን። ስቲል ቀሪ ነገሮች አሉ። ከክፍያ አንጻርም ሰዎች በቀላሉ ከፍለው መማር የሚችሉበትም ነገሮችም ቀሪ ነገሮች አሉ። ነገር ግን አሁን እየተሻሻለ ነው እየመጣን ያለው። እኛም ደግሞ ይህን ትኩረት በማድረግ አንደርስታንድ በማድረግ ያሉን ቪዲዮዎች ሎ ወይም ደግሞ ስሎ በሆነ ኮኔክሽን ውስጥ መስራት እንዲችሉ፣ ከክፍያ አንጻርም ደግሞ አሲስትድ ወይም ደግሞ በእርዳታ የተደገፈ የክፍያ መንገዶችን በማመቻቸት ከኦንላይን ወይም አውቶሜትድ ወይም ከሆነው በተጨማሪ ሰዎች ጋር ቀረብ ብለን ማቅረብ፣ ቋንቋ ሊሚቴሽን እንዳይኖር ደግሞ ያም ደግሞ ሁሌም ቴክኖሎጂ ስንጠቀም የቋንቋ ፍራቻ አለብን፣ ያን ነገር መጠቀም አልችልም፣ ያን ነገር አንደርስታንድ ወይም ደግሞ መረዳት አልችልም የሚባሉ ነገሮች ነበሩ። እሱ ነገር እንዳይኖር በአማርኛ ቋንቋ ተዘጋጅቷል። ቀስ እያለን ደግሞ ወተለያዩ ደግሞ ወደ ሰዎች ሊጠቀሟቸው የሚችልባቸው ቋንቋዎች ደግሞ እንመጣለን። ደግሞ
የተወሰኑ ቪዲዮዎችን እኔም ተመልክቻለሁ። እዚህ እኔ በምኖርበት ዩናይትድ ስቴትስ ውስጥ ታዋቂ በዚህ መሰል ሁኔታ ትምህርት የሚሰጡ ተቋማት አሉ። በመላ ዓለም ከሚገኙ ትምህርት ወዳጆች ጋር የተገናኙ የአስተማሪዎቹ አቀራረብም ሆነ በአጠቃላይ የቪዲዮ ቅንብሩም ደግሞ እጅግ ውብ ሆኖ አግኝቼዋለሁ። በአሁኑ ጥቂት ጥረታችሁ እዚህ ቦታ ላይ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምንድን ነው የዚህ የሙያሎጂ ትልቁ ህልም?
እንደምናውቀው ከሆነ አሁን ያለው የትምህርት ስርዓታችን ትንሽ ደከም እያለ ነው። በአንድም ሆነ በተለያየ ነገር ትክክለኛ የሚሰጥበት ትራዲሽናል ወይ በሆነ መንገድ ነው ያለውና ሪል ወርልድ ላይ ደግሞ ስንወጣ በጣም ብዙ የተቀየሩ ነገሮች አሉ። ለምሳሌ ዩኒቨርሲቲ ወይም ደግሞ ኮሌጆች ውስጥ ሆነን ስንማር የምንማራቸው ትምህርቶች በጣም ኦልድ ናቸው፣ ወይም ደግሞ ለአሁኑ ወቅት ለአሁኑ ስራ ለመያዝ ወይም ደግሞ ለመስራት ብቁ አይደሉም ብለን እናምናለን፣ ወይም ደግሞ ድጋፍ ያስፈልጋቸዋል ተጨማሪ ማለት ነው። ስለዚህ ሙያሎጂ ደግሞ ምንድን ነው የሚያስበው? እነዚህ ከትምህርታቸው በተጨማሪ ነን አካዳሚክ በሆነ መንገድ ለስራ መደገፍ የሚችል ነገር ነው ማለት ነው። ወጣቶች አሉ። በየአመቱ የምንሰማው 800-900 ሺህ ተማሪ ከ12ኛ ክፍል ይጨርሳል። ዩኒቨርሲቲ መግባት የማይችል ብዙ ልጆች አሉ። ነገር ግን ቋንቋና መረዳቱና ደግሞ ኮምፒውተር ደግሞ አክሰስ ደግሞ ካለው በቀላል በሞባይል የሆነው የተለያዩ ስኪሎችን ማግኘት ይችላል። በየአመቱ የሚመረቁ ወይም ወደ 12ኛ ክፍል የሚገቡ አሉ። ከዩኒቨርሲቲ ደግሞ ሰዎች አሉ። እነሱም ሰዎች ተደራሽ ማድረግ ብንችል፣ እንዲሁም ደግሞ ይህን ደግሞ ቴክኖሎጂ እንደመሆኑ መጠን አንተ ልክ ከአሜሪካ ሆነ መመልከት እንደምትችል ደግሞ እኛም ደግሞ ከኢትዮጵያ ሆነን ደግሞ የተለያዩ ስኪሎችን ወይም ደግሞ ትምህርቶችን ከኢትዮጵያ ውጭ ደግሞ መስጠት እንችላለን። ለምሳሌ አሁን አንድን ነገር ለምሳሌ ከአንድ ከምናስተምራቸው መካከሎች ውስጥ ስለ ግራፊክስ ዲዛይን ሊሆን ይችላል። አንድ ግራፊክስ ዲዛይን ወይም ደግሞ ቪዲዮግራፊ ሊሆን ይችላል። ይሄ ኢትዮጵያ ውስጥም ሆነ ኬንያም ሆነ አውሮፓም ሆነ አሜሪካም ሆነ ኢዲት የማድረግ ችሎታ ተመሳሳይ ነው የሚሆነው። ስለዚህ ለምንድን ነው እስኪል ያላቸው ሰዎች በቀላሉ የእኛም ፕላትፎርም ተጠቅመው ማስተማር የማይችሉት? የትም ቦታ ልንሆን እንችላለን። አንደኛው ትኩረት ሰተን ደግሞ የምናደርገው ብዙ ጊዜ ላይ እንደምታየው አንተን ባለበት ቦታ እንደምታየው ብዙ ነገር በእንግሊዝኛ ቋንቋ ብቻ ነው ያለው። ነገር ግን አፍሪካ ላይ ብናል የተለያየ ቋንቋ ተናጋሪዎች አሉ። ሁላችንም እንግሊዝኛ አንደርስታንድ ብናደርግም የመጀመሪያ ቋንቋችንን ደግሞ የመምረጥ ቻንስ አለ። ማለት በመለመድነው ቋንቋ የሚያስተምረን ሰው ብናገኝ፣ ጎናችን ደግሞ አካባቢዎችን ያለው ሰው ሲያስተምረን ስናገኝ ግን የተሻለ ነገር አንደርስታንድ እናደርጋለን፣ ለመጠየቅም እንትንላለን ማለት ነው። ስለዚህኛ ፕላናችን ወይም ደግሞ ወደ ኔክስት ደግሞ የምናስብ ምንድነው ይህንን ነገሮች በመላው አፍሪካ አውሮፓም ቤትን ቦታ ላይ ተደራሽ አድርገን ማንም ሰው በሚፈለገው ቋንቋ መማር የሚችልበትን ፕላትፎርም መገንባት ነው ማለት ነው።
እጅግ በጣም አመሰግናለሁ ምስክር አዳነ። ሙያሎጂ የተሰኘውን ኢትዮጵያውያን በሙያ እንዲሁም በክህሎት እንዲዳብሩ ለማገዝ የተቋቋመው አውታር ዋና ስራ አስኪያጅ ነህ። ስለ አገልግሎቱ እንዲሁም ስለ ህልማችሁ አጭር መግለጫ ስለሰጠን በእጅጉ አመሰግናለሁ። መልካም እድል ሁሉ ይግጠማችሁ።
እኔም አመሰግናለሁ በጣም።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ።